ይህ የአሜሪካ ድምፅ ሬዲዮ ነው።
በአማራ ሕዝብ ስም የተቀናጁ የተደራጁ የተፈጠሩ ድርጅቶች የሚያደርጉት እንቅስቃሴ ፍጹም ሰላማዊ፣ ህጋዊና ዴሞክራሲያዊ ሆኖ በትብብር ላይ የተመሰረተ ሆኖ ህዝቡ በላቀ ደረጃ የሚጠቀምበትን ማመቻቸት ነው የመጀመሪያው ከእስካሁኖቹ ለየት የሚለው።
አድማጮች፣ ይህን ወደ ኋላ እናሰማለን።
ታላቁ የህዳሴ ግድብ ዙሪያ ለመወያየት የዩናይት ስቴትስ ፕሬዚዳንት ዶናልድ ትራምፕ የጠሩት ስብሰባ ትላንት ዋሽንግተን ዲሲ ላይ ተካሂደዋል። የዕለቱ አብይ ርዕስ ይመለከተዋል።
ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ ጥቅምት 27 2011 ዓ.ም ስርጭታችን ጋር አስተናጋጆቻችሁ አዳነች ፍስሐዬና
እኔም አሉላ ከበደ ከአቀናባሪያችን ንጉሡ ታምሬና ከስርጭት መሐንዲሱ ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ የሰዓቱን የዓለም ዜና።
የደቡብ ክልል ምክትል ርዕሰ መስተዳደር አቶ ርስቱ ይርዳው ዛሬ ሐዋሳ ውስጥ በኢትዮጵያ የአሜሪካ አምባሳደር ማይክል ራይነር ጋር ክልሉን በተመለከቱ የሰላምና ልማት ጉዳዮች ላይ ተነጋግረዋል። ዮናታን ዘብዲዮስ አጠር ያለ ዘገባ ያሰማናል።
ምክትል ርዕሰ መስተዳድሩ ከአምባሳደር ሬነር ጋር በነበራቸው ቆይታ አሜሪካ በሰብአዊ መብት ጥበቃ፣ በትምህርት፣ በጤና ዘርፍ፣ በአካባቢ ጥበቃና የአርብቶ አደሩን ልማት በሚደግፉ ጉዳዮች ላይ በጋራ ለመስራት መስማማታቸውን የክልሉ የፕሬስ ኃላፊ አቶ ፍቅሬ አማን ለአሜሪካን ድምፅ ተናግሯል። በኢትዮጵያ የአሜሪካን አምባሳደር ማይክ ሬነር ኢትዮጵያ የምታከናውነውን የልማት ስራ አሜሪካ ትደግፋለች ማለታቸውን ገልጸዋል። በተለይ በወጣቶች የስራ እድል ፈጠራ፣ በጸጥታ መዋቅሩ የአቅም ግንባታ ስልጠናና በሌሎች ዘርፎችም ዙሪያ በትብብር ለመስራት በሚያስችል ሁኔታ ላይ በስፋት መክሯልም ብሏል።
አንደኛ በክልሉ የኢኮኖሚ እንቅስቃሴ ጉዳይ፣ ሁለተኛው በሰላምና ደህንነት ጉዳዮች ላይ በሰፊው የመከሩበት ሂደት አለ። የአሜሪካ መንግስት የልማት ድርጅቶች በክልሉ በተለያዩ አካባቢዎች ላይ በልማት ስራ ተሳትፎ እየሰሩ ያሉበት ሂደት እንዳለ ይታወቃል። በተለይ የአርብቶ አደርን የህይወት ዘይቤ ለመቀየርና ኑሮውን ለማሻሻል በሚሰሩ ስራዎች በተለይም በሴፍትኔት ፕሮግራምም ከፍተኛ አስተዋጽኦ እያበረከቱ ያሉበት ሂደት እንዳለ በስፋት በውይይት ላይ በተለይም ደግሞ የግሉ ሴክተር በክልሉ ውስጥ በኢንቨስትመንት ሊስፋፋ የሚችልበትና በቀጣይም የአሜሪካ መንግስት በደቡብ ክልል ላይ ትኩረት አድርጎ የግሉን ኢንቨስትመንት ለማስፋት በሚሰሩ ስራዎች ላይ የበኩሉን አስተዋጽኦ እንደሚያበረክትና አሁን የተያያዘውም ከዚህ ከኢንዱስትሪ ፓርት ጋርም ተያይዘው እየተሰሩ ያሉ ስራዎችና እየመጡ ያሉ ውጤቶችን በጋራ በስፋት ውይይት የተደረገበት ሂደት አለ። ከዛ በዘለለ ክልሉ በአዲሱ ምክትል ርዕሰ መስተዳድር እና በአዲሱ ካቢኔ መመራት ከጀመረበት ጊዜ ጀምሮ በየጊዜው በርካታ ለውጦችና መሻሻሎች እየታዩ ያሉበት ሂደት እንደሆነ የአሜሪካው አምባሳደርም ያረጋገጡበት ሂደት አለ። ስለዚህ ይሄ ሰላምና ደህንነት ሊቀጥል የሚችልበትንና ህዝቡ ከጫፍጫፍ ያለ ስጋት ሊንቀሳቀስ የሚችልበትን ሁኔታ ለመፍጠር በክልሉ የተደረገውን ጥረትና የተገኘውን ውጤት አምባሳደሩ አድንቀዋል።
የአሜሪካ መንግስት በኢትዮጵያ የተጀመረውን ለውጥ እንደሚደግፍና በደቡብ ክልል ሰላምም መደሰታቸውን ተናግሯል። የኢትዮጵያ መንግስት የጸጥታ መዋቅሩን ለማጠናከር የሚያደርገውን ጥረትም አሜሪካ ትደግፋለች ማለታቸውም ታውቋል። የደቡብ ክልል ምክትል ርዕሰ መስተዳድር አቶ ርስቱ ይርዳው በአሜሪካ መንግስት የልማት ተቋም አማካኝነት በክልሉ የተከናወኑ ያሉ የልማት ስራዎች ህብረተሰቡን ተጠቃሚ ያደረጉ መሆናቸውን በውይይት ወቅት ለአምባሳደር ማይክ ሬነር ገልጸውላቸዋል ብለዋል። አቶ ፍቅሬም ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስ ለዘገባው እናመሰግናለን። በማዕከላዊ ሶማሊያ ከባድ ዝናብ ለቀናት ከጣለ በኋላ 21 ሰዎች ሲገደሉ ወይም ሲሞቱ ዝናቡ ባስከተለው የወንዞች ሙላት እንዲሁም በጎርፍ ቁጥሩ ከሩብ ሚሊዮን በላይ የሚሆን ህዝብ ቀዬውን ጥሎ ለመሰደድ መገደዱ ተገለጠ።
የደቡብ ሱዳን ፕሬዝደንትና ዋናው የአማጽያን መሪ የውህደት መንግስት የመስረቱን ጉዳይ ለ100 ቀናት ለማዘግየት ተስማምተዋል። እስከ መጪው ማክሰኞ ባለው ጊዜ ውስጥ ነበር መመስረት የነበረበት። የዩጋንዳው ፕሬዝደንት ዮዌሪ ሙሴቬኒ በደቡብ ሱዳን ፕሬዝደንት ሳልቫኪርና በአማጽያኑ መሪ ሪያክ ማቻር መካከል የተካሄደውን ንግግር ካስተናገዱ በኋላ ስለ ውሳኔው በትዊተር አስታውቀዋል። በንግግሩ ወቅት ብዙ ውሳኔዎች ተደርገዋል። ከነሱም መካከል የውህደት መንግስት የመመስረቱን ጉዳይ ማዘግየት ይገኝባቸዋል ብለዋል። ከአምሳ ቀናት በኋላ ጉዳዩ የደረሰበት ደረጃ እንደሚታይ ገልጸዋል።
የዩናይት ስቴትስ ምክትል ፕሬዚዳንት ማይክ ፔንስ የውጭ ጉዳይ አማካሪ ዛሬ ፕሬዚዳንት ትራምፕን ለመክሰስ በሚካሄደው ምርመራ ቃላቸውን ይሰጣሉ። ዶናልድ ትራምፕ የዩክራይን ፕሬዚዳንት ቮሎዲሚር ዘለንስኪን በፖለቲካ ጉዳዮች እንዲረዷቸው ሲሉ ምርመራ እንዲጀምሩ በስልክ ሲጠይቋቸው ሰምተዋል ነው የተባለው። ጄኒፈር ዊሊያም ከክሱ መርማሪዎች ጋር በዝግ ስብሰባ ቃላቸውን ለመስጠት በቦታው መድረሳቸው ታውቋል። ፕሬዚዳንት ትራምፕ የዩክራይን ፕሬዚዳንት በፖለቲካ ተቀናቃኛቸው ባይደንና በልጃቸው ላይ ምርመራ እንዲያካሄዱ ስላደረጉት ጫና ምክትል ፕሬዚዳንት ፔንስ ምን ያህል እንደሚያውቁ ለመረዳት ነው መርማሪዎቹ የሚሹት። ትራምፕ በቀድሞ ምክትል ፕሬዚዳንት ጆ ባይደን ላይ ምርመራ እንዲያካሄዱ የዩክራይኑን ፕሬዚዳንት ይወተውቱ በነበረበት ወቅት አሜሪካ ለዩክራይን የመደበችውን የ391 ሚሊዮን ዶላር እርዳታ እንዲዘገይ አድርገዋል ከሚል ክስ ጋር የተያያዘ ነው። በተጨማሪም እንደ አውሮፓውያን ዘመን አቆጣጠር መስከረም አንድ ፔንስ ዋርሶ ላይ ከዜሌንስኪ ጋር ተገናኝተው ስለ ወታደራዊ እርዳታ ሲነጋገሩ ዊሊያምስ አብረዋቸው እንደነበሩም ታውቋል።
ቻይናና ዩናይትድ ስቴትስ በሚያካሂዱት የንግድ ጠብ አንዷ በሌላዋ እቃዎች ላይ የደነገጉትን ቀረጥ ለመቀነስ ተስማምተዋል ሲል የቻይና የንግድ ሚኒስቴር ገልጿል። ተደራዳሪዎቹ በሚያካሂዱት የንግድ ንግግር አንደኛ ዙር ስምምነት ላይ ከደረሱ ዩናይትድ ስቴትስና ቻይና ቀረጦቹን በተመሳሳይ መጠንና በአንድ ላይ መቀነስ አለባቸው ሲሉ የቻይና የንግድ ሚኒስቴር ቃል አቀባይ ጋው ፌንግ ተናግረዋል። የሚቀነሰው የቀረጥ መጠን በድርድሩ እንደሚወሰን ቃል አቀባዩ ተናግረዋል። ቻይናና ዩናይትድ ስቴትስ በቢሊዮኖች ዶላሮች በሚገመቱ እቃዎች ላይ ብዙ የቀረጥ ዞሮች መደንገጋቸው የሚታወቅ ነው።
አንድ በሌላ ዜና አንድ የቻይና ፍርድ ቤት ፌንታኒል የተባለ ሱስ የሚያስይዝ መድኃኒት በድብቅ ወደ ዩናይትድ ስቴትስ አስወጥተዋል በተባሉ 9 ሰዎች ላይ ዛሬ የእስራት ቅጣት በይኗል። የቻይና ፖሊስ ከሁለት ዓመታት በፊት በዩናይትድ ስቴትስ የአገር ውስጥ ደህንነት ሚኒስትር በኩል በደረሰው ጥቆማ መሰረት አንድ የሱስ አስያዥ መድኃኒት አዘዋዋሪ ቡድንን መያዙ ታውቋል። የቡድኑ መሰረት ሺንግታይ የተባለች ከተማ ናት። ባለስልጣናቱ እንደሚሉት 11.9 ኪሎ ግራም የሚሆን ፌንቴኔል፣ ሌሎች እንዲሁም ሱስ አስያዥ የሆኑ መድኃኒቶችንም አግኝተዋል። ከብይኖቹ መካከል አንዱ ተግባራዊ የማይሆን የሞት ፍርድ ይገኝበታል። ወደ እድሜ ይፍታህ ዝቅ ይላል ነው የተባለው። ሁለት ሌሎች በእድሜ ይፍታህ ተቀጥተዋል። የሌሎች ፍርድም ከዛ ያነሰ ነው የተባለው።
የኢራን የኒክሌር አገልግሎት ከምድር በታች ባለው ፎርዶ የኒክሌር ተቋም ውስጥ የዩራኒየም የማዳበር ስራ መቀጠሉን ዛሬ አስታውቋል። ዩራኒየም ኒክሌርን ለማንቀሳቀስ እንደ ነዳጅ ሆኖ የሚያገለግል ንጥረ ነገር ነው። ኢራን ከአራት ዓመታት በፊት ከሀያላን ሀገሮች ጋር ባደረገችው ስምምነት መሰረት ዩራኒየምን ላለማዳበርና ከማዳበር ጋር የተያያዘ ጥናትና ምርምር ላለማካሄድ ተስማምታ እንደነበር የሚታወቅ ነው። ዩራኒየምን የመበልጸጉ ስራ የተጀመረው ትላንት ሌሊት መሆኑን አንድ የተባበሩት መንግስታት ድርጅት የኒውክሌር ቁጥጥር አገልግሎት ባለስልጣን እንደተመለከቱት የኢራን የአቶሚክ ኤነርጂ ድርጅት ባወጣው መግለጫ ጠቁሟል። ዩራኒየም የምታደብርበት ደረጃ እስከ 4.5 ከመቶ እንደሚሆን ማቀዷን ኢራን ገልጻለች። ከሀያላን ሀገሮች ጋር ባደረገችው ስምምነት መሰረት ከሚፈቀደው መጠን ትንሽ ከፍ ይላል። ኢራን ዩራኒየምን የማዳበሩ መጠን ከፍ ያደረገችው የኒክሌርን ስምምነት የፈረሙት ሀገሮች በዩናይትድ ስቴትስ የተጣለባትን ማዕቀብ በመወጣት በኩል እንዲረዷት ጥረት በምታደርግበት ወቅት ነው። ዩናይትድ ስቴትስ የጣለችባት ማዕቀብ ነዳጅ ዘይት ወደ ውጭ እንዳትልክ ይገድባታል።
የቱርኩ ፕሬዚዳንት ረጀብ ታይብ ኤርዶዋን ዩናይትድ ስቴትስ ቁልፍ በሆነው ተዋጊ ጄት አውሮፕላን ሽያጭ ላይ የደነገገችው እገዳ ካላነሳች በስተቀር ከሩሲያ ጋር ያላቸውን ወታደራዊ ግንኙነት እንደሚያጠናክሩ ዝተዋል። እሳቸውን ያሰሙት በመጪው ሳምንት ከዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ጋር ተገናኝተው ለመነጋገር በታቀደበት ወቅት ነው። ቱርክ የሩሲያ ዘመናዊ ኤስዩ 35 ተዋጊ አውሮፕላኖችን ለመግዛት ተዘጋጅታለች። ቱርክ የሩሲያ ኤስ 400 የተባለ ሌላ ሚሳኤል መግዛቷም ራሱ የምዕራብ አገሮችን አላስደሰተም። S-400ን ስንገዛ የማንንም ፈቃድ አልጠየቅንም፣ ውሳኔ ላይ ከደረስን SU-35ንም መግዛታችን አይቀርም ነው ያሉት ኤርዶዋን ባለፈው ማክሰኞ በሰጡት አስተያየት። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬን። ፕሮግራማችን በ22 እና በ25 በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው አሁን የዕለቱን አብይ ርዕስ ነው።
በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ለመወያየት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የጠሩት ስብሰባ ትላንት ዋሽንግተን ዲሲ ላይ ተካሂዷል። በኢትዮጵያ በግብጽና በሱዳን የውጭ ጉዳይ ሚኒስትሮች የተመሩትን የልዑካን ቡድኖች የዩናይትድ ስቴትስ የገንዘብ ሚኒስቴር፣ የዓለም ባንክ ፕሬዚዳንት እንዲሁም የዓለም ባንክ ፕሬዚዳንት የተገኙበት ፕሬዚዳንቱ ዋይት ሀውስ ቤተ መንግስት ተቀብለው ያነጋገሯቸው ልዑካኑ ከፕሬዚዳንት ትራምፕ ጋር ባደረጉት ቆይታም ውይይታቸውን ቀጥለው የጋራ መግለጫ አውጥተዋል። ሰለሞን አባተ ዝርዝሩን ይዟል።
በኢትዮጵያ የውጭ ጉዳይ ሚኒስትር ገዱ አንዳርጋቸው፣ በሱዳን የውጭ ጉዳይ ሚኒስትር አስማ መሐመድ አብደላ፣ በግብፅ የውጭ ጉዳይ ሚኒስትር ሳሜህ ሐሰን ሹክሪ የተመሩ የሦስቱ ሀገሮች ልዑካን፣ የዩናይትድ ስቴትስ የገንዘብ ሚኒስትር ስቲቨን ምኑቺን እና የዓለም ባንክ ፕሬዚደንት ዴቪድ ማልፓስ የተሳተፉበት ስብሰባ ነው ትናንት ዋሽንግተን ዲሲ ላይ የተካሄደው። ከኢትዮጵያ በኩል የውሃ መስኖና ኤሌክትሪክ ኃይል ሚኒስትሩ ዶክተር ስለሺ በቀለም ተገኝተዋል። ፕሬዚደንት ዶናልድ ትራምፕ የጠሩት ይህ የዋሽንግተን ዲሲ ስብሰባ በተለይ በካይሮና በአዲስ አበባ መካከል ያለውን አገም ጠቀም የሆነ የትብብርና የስምምነት መንፈስ ለማጠናከር ውጥረቱንም ለማርገብ የታሰበ እንደሆነ ተገልጿል። ቀደም ሲል የወጡ ዘገባዎች ይህንን ስብሰባ ፕሬዚደንት ዶናልድ ትራምፕ የጠሩት በግብፁ ፕሬዚደንት አብደልፈታህ ኤልሲሲ አሳሳቢነት እንደነበረ ተናግረዋል። ልዑካኑ በትናንት ስብሰባቸው ማብቂያ የአቋም መግለጫ አውጥተው ነው የተለያዩት። የመግለጫው ሙሉ ቃል እንደሚከተለው ይነበባል። የጥቅስ መጀመሪያ፣ የግብፅ፣ የኢትዮጵያ፣ የሱዳን፣ የዩናይትድ ስቴትስና የዓለም ባንክ የጋራ መግለጫ። የግብፅ፣ የኢትዮጵያና የሱዳን የውጭ ጉዳይ ሚኒስትሮች እንዲሁም ልዑኮቻቸው ከዩናይትድ ስቴትስ የገንዘብ ሚኒስትርና ከዓለም ባንክ ፕሬዚደንት ጋር ዋሽንግተን ዲሲ ውስጥ ጥቅምት 26 2012 ዓመተ ምህረት ተገናኝተዋል። በታላቁ የኢትዮጵያ ህዳሴ ግድብ አሞላልና ማንቀሳቀስ ኦፕሬሽን ላይ አጠቃላይ የትብብር የተቀናጀ ዘላቂና ሁሉም ተጠቃሚ ለሚሆኑበት ስምምነት እንዲሁም ይህንን ጽኑ አቋማቸውን በ2008 ዓመተ ምህረት የመርሆች መግለጫ መሠረት ተግባራዊ የሚያደርጉበትን ግልጽ ሂደት ለመፍጠር ቁርጠኛነታቸውን ሚኒስትሮቹ በድጋሚ አረጋግጠዋል። የውጭ ጉዳይ ሚኒስትሮቹ በውሃ ሚኒስትሮቻቸው ደረጃ የሚካሄዱ 4 መንግሥታዊ የቴክኒክ ስብሰባዎችን ለማድረግ የደረሱበትን ስምምነት አስታውሰዋል። የዓለም ባንክና ዩናይትድ ስቴትስ ድጋፍ እንዲሰጡና በየስብሰባዎቹ ላይም በታዛቢነት እንዲገኙ ሚኒስትሮቹ ተስማምተዋል። ሚኒስትሮቹ በተጨማሪም ስምምነቱን እስከ ጥር 6 2012 ዓ ም ለማጠናቀቅ ለመሥራት እንዲሁም ህዳር 28 2012 ዓ ም እና ጥር 4 2012 ዓ ም ሂደቱን ለመገምገምና ለመደገፍ ዋሽንግተን ዲሲ ላይ በሚደረጉ 2 ስብሰባዎች ላይ ለመገኘት ተስማምተዋል። እስከ ጥር 6 2012 ዓ ም ስምምነት ላይ የማይደረስ ከሆነ የ2008 ዓ ምቱ የመርሆች መግለጫ አንቀጽ 10 ተግባራዊ እንዲሆን ሚኒስትሮቹ ተስማምተዋል። የውጭ ጉዳይ ሚኒስትሮቹ ስምምነታቸውን ሲያጠናቅቁ ለግብፅ፣ ለኢትዮጵያና ለሱዳን ሕዝቦች የአባይን የጎላ የልማት ትርጉም፣ የወሰን ተሻጋሪ ትብብርን አስፈላጊነትና ስምምነት ላይ ለመድረስ ያላቸውን የጋራ ፍላጎት በድጋሚ አረጋግጠዋል። የጥቅስ መጨረሻ ማስታወሻ፣ በዚህ ትርጉም ውስጥ ቀኖች ወይም ዓመቶች የተጠቀሱት በኢትዮጵያ የዘመን አቆጣጠር ነው። ሁለተኛ፣ የ2008 ዓመተ ምህረቱ የመርሆች መግለጫ አንቀጽ 10 ትርጉም እንደሚከተለው ይነበባል። የአንቀጽ ርዕስ የጥቅስ መጀመሪያ 10 አለመግባባቶችን በሰላማዊ መንገድ የመፍታት መርህ። ሦስቱም ሀገሮች በመርሆች መግለጫው አተረጓጎም ወይም አተገባበር ወቅት የሚፈጠሩ አለመግባባቶችን በመልካም መንፈስ መርህ ላይ ተመስርተው በውይይቶች ወይም በድርድሮች ለመፍታት ቁርጠኛ ናቸው። ወገኖቹ አለመግባባቶቹን በውይይት ወይም በድርድር ለመፍታት ሳይቻላቸው ቢቀር ግልግል ወይም አሸማጋይ ሊጠይቁ ወይም ለርዕሳነ ብሔሮቻቸው ወይም ለጠቅላይ ሚኒስትሮቻቸው ሊያሳውቁ ይችላሉ። የጥቅስ መጨረሻ። ይህ በእንዲህ እንዳለ ቀደም ሲልም ከኢትዮጵያ ከግብፅና ከሱዳን ከፍተኛ ተጠሪዎች ጋር መገናኘታቸውን የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስታውቀዋል። ፕሬዚደንቱ ከሦስቱ ሀገሮች ከፍተኛ ልዑካን ጋር ተነጋግረው እንደጨረሱ በትዊተር ባሰራጩት መልእክት እንዲህ ብለዋል። አሁን እየተገነባ ባለው ከዓለም እጅግ ግዙፍ ከሆኑት አንዱ በሆነው ታላቁ የኢትዮጵያ ሕዳሴ ግድብ ላይ ለረዥም ጊዜ ለቆየ ውዝግባቸው መፍትሔ እንዲገኝ ለማገዝ ከግብፅ ከኢትዮጵያና ከሱዳን ከፍተኛ ተጠሪዎች ጋር ያደረግነውን ስብሰባ አሁን ጨረስን። ስብሰባው የተካሄደው በመልካም ሁኔታ ነበር። ውይይቱ ቀኑንም ቀጥሎ ይውላል ብለው ነበር ፕሬዚደንቱ። የሦስቱ ሀገሮች ከፍተኛ ልዑካን፣ የዩናይትድ ስቴትስ የገንዘብ ሚኒስትርና የዓለም ባንክ ፕሬዚደንት ስብሰባውን ቀጥለው ከተወያዩ በኋላ ነው ከላይ የተጠቀሰውን የጋራ መግለጫ ያወጡት።
ሰለሞንን ለዘገባው እናመሰግናለን። የሲዳማ ህዝበ ውሳኔ የመራጮች ምዝገባ ዛሬ በሁሉም የምርጫ ጣቢያዎች መጀመሩን የኢትዮጵያ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ አስታወቁ። ሰብሳቢዋ የሲዳማ ህዝበ ውሳኔ አጠቃላይ ሂደት በተመለከተ ለአገር ውስጥና ለውጭ ብዙሃን መገናኛ መግለጫ ሰጥተዋል። በሌላ በኩል ተመዝግበው የምርጫ ካርዳቸውን የወሰዱ መራጮች ዲሞክራሲያዊና ህገ መንግስታዊ መብታቸውን እውን የሚያደርጉበትን ካርድ መውሰዳቸውና የምዝገባ ሂደቱ በጥሩ ሁኔታ በመካሄድ ላይ መሆኑን ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝር ዘገባ ልኮልናል።
የኢትዮጵያ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን መድቅሳ ሁሉም ቁሳቁሶችና 6000 ገደማ የሚደርሱ የምርጫ አስፈጻሚዎች ወደ ምርጫ ጣቢያዎች መግባታቸውና በሁሉም የምርጫ ጣቢያዎች የሲዳማ ውሳኔ ህዝብ የመራጮች ምዝገባ ዛሬ ጠዋትና ከሰዓት በሁሉም የምርጫ ጣቢያዎች መጀመሩን አስታውቀዋል።
አስተባባሪዎችን አሰማርተናል። 15 የሚሆኑ የማስተባበሪያ ማዕከላት አሉ። በአንዱ ማስተባበሪያ ማዕከል ውስጥ አንዳንዱ ቦታ 2 አንዳንዱ ቦታ 3 ወረዳዎች ይገኛሉ። እሱን ፈጽመናል።
የመራጮች ምዝገባ ቀን ዘግይቶ የጀመረ ቢሆንም በአጠቃላይ የምርጫ ስራ ላይ የጊዜ ማሻሻያ እንደማይኖር ገልጸዋል። ውሳኔ ህዝቡ ሰላማዊ እንዲሆን በቂ የጸጥታ ስራ ተሰርቷልም ብሏል።
ህዝበ ውሳኔውን ደህንነትና ጸጥታ ለማረጋገጥ አስፈጻሚ ዲፕሎይ ማድረግ ከመጀመራችንም አስቀድሞ በጣም ለረጅም ጊዜ ስንሰራበት የነበረው ነገር ነው እና ይህንን ለማረጋገጥ ሂደቱን ከምርጫው ቀን በፊትም በመራጮች ምዝገባ ሂደትም ውጤት አገላለጽም እና ከዛ በኋላ ባለው ጊዜ ፍጹም ሰላማዊ የሆነ ይዘት እንዲኖረው በጉዳዩ ላይ የሚመለከታቸው የህግ አስፈጻሚዎችን አካተን ስንነጋገርበት የቆየንበት ነገር ነው። በዛም መሰረት የፌዴራል የክልል እና የዞን እንዲሁም የከተማዋ በተለይ የሐዋሳ ከተማ አስተዳደር እዛ ላይ የሚሰሩ የጸጥታ ህግ አስፈጻሚ አካላት የተሟላ እቅድ አውጥተው የመራጮች የአስፈጻሚዎቻችንን ደህንነት የመራጮቻችንን ደህንነት በአጠቃላይ የሂደቱን ደግሞ ሰላማዊነት ለማረጋገጥ ምን ማድረግ እንዳለብን በጣም ለረጅም ጊዜ ስንነጋገር ቆይተን እቅድ አውጥተው በዛ መሰረት የትኛው ህግ አስፈጻሚ የት ቦታ ምን ያደርጋል የሚለውን ወስነን እየሰራን ነው ያለ ነው።
ስለ ምርጫ አስፈጻሚዎች ገለልተኝነትና በምዝገባና በምርጫ ወቅት ስለሚጣሉ ክልከላዎችም ወይዘሪት ብርቱካን የሚከተለውን ተናግሯል።
ክልከላን በሚመለከት በምርጫ ጣቢያዎች ውስጥ የህግ አስፈጻሚ ወይም የታጠቁ ሰዎች መግባት እንደሌለባቸው አስፈጻሚዎቻችን ያውቃሉ፣ ለህግ አስፈጻሚዎችም ነግረናል። በህግም ላይ በግልጽ የተቀመጠ ነው። የመራጮች ምዝገባ በሚደረግበትም ሆነ ድምጽ በሚሰጥበት ጊዜ የታጠቀ የህግ አስፈጻሚ ኃይል አሁን በአዲሱ ህግ ከ200 ነው፣ የድሮ 500 ሜትር ነው። በ200 ሜትር ርቀት ላይ ነው መሆን ያለባቸው። የታጠቀ ኃይል ጣቢያ ውስጥ መገኘት የለበትም። ብቸኛው ጊዜ መቅረብ ያለባቸው ለምሳሌ ጣቢያው ተዘግቶ በሚቆለፍበት ጊዜ የሚፈጸም ስነስርዓት አለ። የእሽጉ ስነስርዓት በሚደረግበት ጊዜ የህግ አስፈጻሚዎች መፈራረም አለባቸው። ከዛ በኋላ ጥበቃው የነሱ ስለሆነ ጣቢያው ሊጋ ሊጠጉ ይችላል። ይሄ በግልጽ በእኛ በኩል ተገልጿል ለህግ አስፈጻሚዎች። ዋና ስህተት ነው ተብሎ ሁሉ ቦታ የተፈጸመ ነገር ነው ብዬ አላስብም። ምናልባት ወንድማችን ጋዜጠኛው ከቪኦኤ በሄደበት ቦታ አይቶ ሊሆን ይችላል። ይሄንንም ተከታትለን እናርማለን። በፍጹም የታጠቀ ኃይል ጣቢያ ውስጥ መገኘት የለበትም። የተለየ ችግር ተፈጥሮ አስፈጻሚው ወደ ውስጥ እንዲገባና ያንን ችግር ለመፍታት እርዳታ ያስፈልገኛል ብሎ ጥሪ ካላደረገለት በስተቀር
እየተደረገ ያለውን ቅስቀሳ በተመለከተም ውድድር አለ ለማለት በማያስደፍር ሁኔታ በሁሉም በኩል ቀርቦ ለመከራከርም ለመቀስቀስም የቀረበ አካል አለመኖሩን አስታውቀዋል በመግለጫቸው። በቅስቀሳ ወቅት ግን የመንግስት ተሽከርካሪም ሆነ ንብረት መጠቀም ፈጽሞ እንደማይቻል ማሳስበዋል።
ሁለት አማራጭ እስካሉ ድረስ የዚህን የህዝብ ውሳኔ ሂደት ሚዛናዊነት መጠበቅ በተመለከተ ከመነሻው ጀምሮ ምርጫ ቦርድ ይሄ አማራጮች ሁለቱ አማራጮች ማለት ነው የሚወክላቸው ወኪሎች እንዲኖረው የሚደግፈው አንዱ ጥያቄ የሚቃወመው እንደሚኖር ማለት ነው። የኔ ነው ብሎ የሚከታተለው የበተለየ አስተዳደር አካል እንዲኖር ጠይቀናል። ስለዚህ ቅድም እንዳልኩት እንግዲህ ይሄ በጣም በአይነቱ የመጀመሪያ እንቅስቃሴም ስለሆነ ትንሽ ወሰብሰብም ያለ ይዘት አለው እና በዞኑ አስተዳደር በኩል ቀጥታ ጉዳዩን ለመከታተል የሚያስፈልገውን እገዛ ለማድረግ ያለ እና ይሄን ደግፋችሁ ምረጡ ብሎ ለማለት ያለ ፍላጎት አለ። ያው ቅድም እንዳልኩት በምክር ቤታቸው ደረጃ የተወሰነም ስለሆነ አስፈጻሚው አካል ወይም የአስተዳደር መስሪያ ቤቱ ይሄንን ቀጥታ እያደረገ ነው ያለው። በሌላ በኩል ደግሞ እኛ ጋር የደረሰው የህዝብ ውሳኔው አደረጃጀት እኛ ጋር የመጣውና እኛ እንድናደራጀው ጥያቄ ደግሞ የቀረበው በማን ነው? በክልሉ ምክር ቤት ነው። ክልሉ ምክር ቤት ይህን ከማድረጉ ለእኛ ከመላኩ ጥያቄውን ከማቅረቡ በፊት ራሱ ተሰብስቦ በሲዳማ ዞን ምክር ቤት የተወሰነ ውሳኔ ተቀብየዋለሁ፣ ስለዚህ እኛን ወክሎ ምርጫ ቦርድ ይህን ያስፈጽምልን ብሎ ጠይቋል። ከዛም የተነሳ በጀቱንም ሸፍኗል ህዝበ ውሳኔው እንዲደራጅለት። ከመነሻው ሁለቱንም ወገኖች በምናነጋግርበት ጊዜ ያው ዞሮ ዞሮ የተለያየ አማራጭ ያለው የህዝበ ውሳኔ ጥያቄ ስለሆነ በዚህኛው በኩል የክልልነት ጥያቄውን ደግፎ የሚነሳው ወይም የሚቀርበው የአስተዳደር አካል የታወቀ ነው። በደቡብ በኩል ምንድን ነው ሀሳቡ ስንል በጣም አስቸጋሪ ሁኔታ ውስጥ ነው ራሳቸውን ያገኙት።
45 ደቂቃ የወሰደው የወይዘሪት ብርቱካን የመደቅሳ መግለጫ ሰፋ ያለና በርካታ ጉዳዮችን የዳሰሰ ነበር። በሌላ በኩል ተመዝግበው የምርጫ ካርዳቸውን የወሰዱ መራጮች ዴሞክራሲያዊና ህገ መንግስታዊ መብታቸውን የሚያደርጉበትን ካርድ መውሰዳቸውን ተናግሯል። ጋራጅ ከሚሰራበት የስራ ገበታ ከነ ስራ ልብሳቸው ለመመዝገብ ወደ ምርጫ ጣቢያ የመጡት አቶ ሸዋ ገዛሃኝ መመዝገባቸውንና ለህዳር 10 ምርጫ መዘጋጀታቸውን ተናግረው የመምረጥ መብታቸውን እውን የሚያደርጉበትን ካርድ መውሰዳቸውን ገልጸዋል።
ዴሞክራሲ ጥሩም ለማንኛውም ለዜጋ ቢሆን ጥሩ አመለካከትና ጥሩ ግንዛቤ ያለው የሚሰጥ መሆኑን ነው። በጣም ስርዓት ያለው ምዝገባ ሁኔታ ነው የተዘናገተ።
በመናኸሪያ ክፍለ ከተማ ያገኘናቸው አቶ ዮሴፍ ዮሐንስ በመራጭነት በመመዝገባቸው ደስተኛ መሆናቸው ነው የነገሩኝ።
በህገ መንግስቱ መሰረት የተወሰነ ቀኑ ደርሶ ህዝቡም ያንን ቀን በህገ መንግስቱ መሰረት ጠብቆ እቺ ቀን በመድረሷ ሰው በጣም ደስተኛ ነው። ህገ መንግስቱን በዚህ በጣም አፕሪሼት ማድረግ ፈልጋለሁ። ምክንያቱም ቃሉን ጠብቋል። በተባለው መሰረት ደግሞ ያው ቃሉ ለመጀመሪያ ጊዜ በክልልነት ለመደራጀት በሲዳማ ሀ ብሎ ህገ መንግስቱ ስራውን መስራት ስለጀመረ ብቻ በጣም ደስ ብሎኛል። ተመዝግቤ ያለው ካርድ ወስጄ ያለው እና በጣም ደስ በሚል ሁኔታ ነው። ሰውም እየገባ እየተመዘገበ ምንም ጫጫታ ምንም ጋጋታ ሳይኖር ማለት ነው።
የዋንዛ ምርጫ ጣቢያ አስፈጻሚ ወይዘሮ ታስር በበኩላቸው የምዝገባውን ሂደት በጥሩ ሁኔታ በማካሄድ ላይ መሆናቸውን ገልጻለች። መራጮች በሁሉም ጣቢያዎች ላይ በመመዝገብ ላይ ቢሆንም ቪኦኤ ተዘዋውሮ የተመለከታቸው ወይም የቃኛቸው ጣቢያዎች እምብዛም መጨናነቅ አይስተዋልባቸውም። ከዚህ ጎን ለጎን ከትላንት በስቲያ ጥቅምት 25 2012 ዓ.ም የተጀመረው የውሳኔ ህዝብ ቅስቀሳ ዛሬም እንደተለመደው በአንድ ወገን ብቻ በመካሄድ ላይ ነው ያለው። የቅስቀሳ ስራም ከሁለት ቀን በኋላ የሚያበቃም ይሆናል። የኢትዮጵያ ምርጫ ቦርድ የመደባቸው የምርጫ አስፈጻሚዎች በስዳማ ዞንና በሐዋሳ ከተማ በሚገኙ 1692 የምርጫ ጣቢያዎች ዛሬ የመመዝገብ ስራቸውን ጀምሯል ነው የተባለው። ዛሬ የተጀመረው የመራጮች ምዝገባ እስከ ህዳር 6 2012 ዓ.ም የሚቆይ ሲሆን ምርጫው ህዳር 10 2012 ዓ.ም ይካሄዳል ተብሎ ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስን ለዘገባው እናመሰግናለን። አድማጮች፣ አሁን ከአዋሳ ወደ ባህር ዳር ነው የምንሻገረው። በተከታዩ ዘገባ የአማራ ሕዝብን ማዕከል አድርገው ከሚንቀሳቀሱ የፖለቲካ ፓርቲዎች ጋር የተደረገው ስምምነት ግንባር፣ ቅንጅት ወይም ውህደት ከመፍጠር ጋር የተያያዘ ሳይሆን በሚያግባቡ ጉዳዮች ዙሪያ አብሮ ለመስራት የተደረገ የመግባቢያ ሰነድ ነው ይላሉ የአማራ ዲሞክራሲያዊ ፓርቲ ባለስልጣናት። ለዝርዝሩ አስቴር ምስጋናው።
የክልሉ ገዢ ፓርቲ አዴፓን ጨምሮ የአማራን ህዝብ ማዕከል አድርገው የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች አብሮ ለመስራት የሚያስችል የመግባቢያ ሰነድ የተፈራረሙት ከሰሞኑ ነው። የዚህ ስምምነት ትርጉምና ፋይዳ ደግሞ የተለያዩ አስተያየቶችን እያስከተለ ይገኛል። ስምምነቱ በትክክል ምን እንደሆነ ያልተረዱትን ጨምሮ ሰፋ አድርገው ለማየት እስከሚሞክሩት ድረስ የተለያዩ ወገኖች የመወያያ ርዕስ መሆኑ አልቀረም። ፓርቲዎቹ ራሳቸው ስለ ስምምነቱ ምን ይላሉ? በቅድሚያ ያነጋገርኳቸው የክልሉ ገዢ ፓርቲ የአዴፓ ማዕከላዊ ኮሚቴ ጽህፈት ቤት የፖለቲካ ዘርፍ ኃላፊ አቶ ተተካ በቀለ ስለ ስምምነቱ ጠቅላላ ትርጉም የሚከተለውን ብለዋል።
ውስጣዊ አንድነታቸውን በውጫዊ ምክንያት ማስጠበቅና ማስቀጠል የሚፈልጉ ኃይሎች ማዕከላቸውን የአማራ ህዝብ አድርገው የተለያየ የጥቃት ይሰነዘራል። ስለዚህ በአማራ ህዝብ የተደራጁ ኃይሎች የአማራን ህዝብ ጥቅምና ፍላጎት በዘላቂነት ለማረጋገጥ፣ ከጥቃት ለመከላከል፣ ከችግር ለመጠበቅ በአማራ ህዝብ ስም የተደራጁ ኃይሎች አብረው መስራት በሚችሉባቸው ጉዳዮች ላይ አብረው እየሰሩ ህዝቡን የተሻለ ተጠቃሚ የሚያደርጉበት አቅም ፈጥረው መስራት አለባቸው የሚል ጽኑ እምነት አለን። በአማራ ህዝብ ስም የተቀናጁ የተደራጁ የተፈጠሩ ድርጅቶች የሚያደርጉት እንቅስቃሴ ፍጹም ሰላማዊ፣ ህጋዊና ዴሞክራሲያዊ ሆኖ በትብብር ላይ የተመሰረተ ሆኖ ህዝቡ በላቀ ደረጃ የሚጠቀምበትን ማመቻቸት ነው የመጀመሪያው ከእስካሁኖቹ ለየት የሚለው። ሁለተኛው በአማራ የጋራ አጀንዳዎች ላይ አብሮ መስራት ነው። አሁን ባለንበት ሁኔታ አጀንዳዎች ቆጥረን ምንድን ናቸው የአማራን ህዝብ ዘላቂ ጥቅምና ፍላጎት ከማረጋገጥ ከማሳካት አንጻር ምንድን ናቸው አጀንዳዎቻችን ብለን ቆጥረን በእነዚህ አጀንዳዎች ዙሪያ ይሄ ነው የሚባል ልዩነት የለንም። አሁን በተለይ የአማራን ህዝብ በሚመለከቱ ህገ መንግስት መሻሻል አለበት ብሎ ድርጅታችን ዲክሌር አድርጓል። ቀደም ብሎ ህገ መንግስት መሻሻል አለበት የሚለውን አብንም ሌሎችም ድርጅቶች ያምኑበታል። የጨቋኝ ተጨቋኝ ናሬቲቭ በመፍጠር የአማራን ህዝብ የባይተዋርነት ስሜት እንዲሰማው የማድረግ ስራ ለረጅም ጊዜ ተሰርቷል። ይሄ በጥናትና በእውቀት ላይ ተመስርቶ መቀልበስ አለበት የሚል ጽኑ እምነት አለው አዴፓ። ይህንን ከሞላ ጎደል ሁሉም ፓርቲዎች ይጋሩታል።
የተደረሰው ስምምነት በሀገሪቱ የሚካሄደውን ሀገር አቀፍ ምርጫ እየተቃረበ ካለበት ወቅት ጋር በመገጣጠሙ ለስምምነቱ ሰፊ ትርጉም ካሰጡት ምክንያቶች አንዱ ነው። አቶ ተተካ ግን ይህ ስምምነት ከምርጫ ጋር ግንኙነት የለውም ነው ያሉት።
የትብብሩ ውህደትም አይደለም ግንባርም አይደለም። ሁሉም ድርጅቶች የራሳቸውን ፕሮግራም የራሳቸውን ነጻነት ጠብቀው በጋራ የሚሰሩበት ፍላጎት ነው። የዓላማና የአጀንዳዎቻችን ልዩነት ደግሞ እየጠበበ የሚሄድበት እድል ከተፈጠረ በመቀራረብ፣ በመወያየት፣ በመነጋገር በሁለት ወይም ከሁለት በላይ በሆኑ ድርጅቶች መካከል እንዲህ አይነት ሁኔታ እየተፈጠረ ከሄደ መሰረታዊ በሚባሉት አጀንዳዎቻችንና ዓላማዎቻችን ዙሪያም መቀራረብ እየተፈጠረ ከሄድም እስከ ውህደት ልናመራ የምንችልበት አጋጣሚ ዝግ ላይሆን ይችላል ማለት ነው። የፓርቲዎች የተለያየ አካል ሆኖ መቆም ትርጉም የሚወሰነው በቆሙለት ፍልስፍና ነው። ከዚህ አንጻር በርከት ያልነው ፓርቲዎች የተለያየ ሆነን ልንቀጥል እንደምንችል መገመት ይቻላል። ነገር ግን በጊዜ ሂደት አብሮ በመስራት በጊዜ ሂደት በመነጋገርና በመወያየት ልንግባባበት የምንችለው አጋጣሚ እየበዛ ከመጣና አጀንዳዎቻችን እየጠበቡ ከሄዱ ሁለት ወይም ከሁለት በላይ የሆኑ ፓርቲዎች እየተዋሃዱ አንድ ፓርቲ እያቋቋሙ ግንባር እየፈጠሩ ሊሄዱ የሚችሉበት እድል ዝግ አይሆንም። ይሄ መቼ ይሆናል? አሁን መተንበይ የሚቻል አይመስለኝም። ከምርጫ በፊት ይሳካል ላይሳካም መተንበይ የሚቻል አይመስለኝም። በእኔ ግምት ግን ምናልባትም የምርጫው ጊዜ በጣም ቅርብ ስለሆነ እንዲህ አይነት ፕሮሰስ አልፎ አንድ ወጥ ፓርቲ ወይም ግንባር ሆኖ ለአንድ ምርጫ ለመሰለፍ እጅግ የሚከብድ ይመስለኛል አሁን ባለንበት ሁኔታ።
ይህም ሆኖ የፖለቲካ ምህዳሩን ለማስፋትና ተከባብሮ ለመጓዝ እንደሚያስችል ነው አቶ ተተካ የተናገሩት።
በአገራችን የተለመደው ፍጹም ኢዴሞክራሲያዊ በሆነ መንገድ በመጠላለፍ፣ በመገዳደል፣ በመጎነታተል ባህል ውስጥ ኖረን ስላለፍን ይህንን ባህል ለማስወገድም መልክ ለማስያዝም የሚያግዝ አጋጣሚ ነው ብለን እናስባለን። በሚያግባቡን ጉዳዮች ላይ አብረን እንስራ። በማያግባቡን ጉዳዮች ላይ ደግሞ እንተባበር ነው።
በስምምነቱ ዙሪያ የአማራ ብሔራዊ ንቅናቄ አብን አመራሮችን አስተያየት ለማካተት ላለፉት 3 ቀናት ያደረኩት ሙከራ እስካሁን አልተሳካም። አስተያየታቸውን እንዳገኘው የመመለስ ይሆናል። በሌላ በኩል የአማራን ህዝብ ማዕከል አድርገው የሚሰሩ የአምስቱ ፓርቲዎች ጥምረት የሆነው የአማራ ራይ ግንባር ምክትል ሊቀመንበር አቶ ተስፋውና ለምነ በስምምነቱ ዙሪያ የሰጡት አስተያየት ከአቶ ተተካ የተለየ አይደለም።
የስምምነቱ ዋና ማዕከል ምንድን ነው? የአማራን ህልውና ለማስከበር አንድ በሚያደርጉ ጉዳዮች ላይ የተወጣጠሰ ትግል እንዳናደርግ በጋራ መስራት መቻል አለብን የሚል ነው። ፋይዳው የአማራ ጥያቄ የተወሰኑ ምንጋራዎች አሉ። በአንድ ብንደራጅ፣ በአንድ ብንሆን፣ ብንተባበር መመለስ የምንችላቸው። ስለዚህ በአንድ ስንሆን ኃይል እናገኛለን። አዴፓ የሚከተለው የራሱ ርዕዮተ ዓለም አለው። አዲሃን የሚከተለው የራሱ ርዕዮተ ዓለም አለው። ነገር ግን ሰላማዊ የሆነ ፉክክር ማድረግ በራሱ ህዝብን መታደግ መቻል ማለት ነው። በምርጫ ላይ አንድ ሆነን በአንድ ለመሳተፍ የሚያስችል ድርድር አልተደረገም።
በአማራ ክልል የክልሉ ገዢ ፓርቲ አዴፓን ጨምሮ የአማራ ብሔራዊ ንቅናቄ አብን እንዲሁም የአምስት ፖለቲካ ፓርቲዎች ጥምረት የያዘው የአማራ ድርጅት በስምምነቱ ተካተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባው አመስግነን ከባህር ዳር ወደ አስመራ እንሻገር። ለቀጣናው ውህደት አዲስ እድሎችን መፍጠር በሚል መሪ ቃል ለሶስት ቀናት አስመራ ላይ ሲካሄድ የሰነበተው የምስራቅ አፍሪካ በይነ መንግስታዊ ባለሙያዎች 23ኛ መደበኛ ስብሰባ ዛሬ የስራ እቅዶችን በመንደፍ መጠናቀቁን ዘግቦልናል ዘጋቢያችን ብርሃነ በርሄ። ተሳታፊ ሀገሮችም በየበኩላቸው ተሞክሮና ፈተናዎቻቸውን ለታዳሚው ማዳረሳቸውን፣ አጋር የኢኮኖሚ ድርጅቶችም በሀገሮቹ መካከል ለሚደረጉ የኢኮኖሚ ውህደቶች ድጋፍ ለመስጠት የሚያስችሉ ጥናቶችን ማቅረባቸውን ጠቁሟል። ብርሃነ፣
ለቀጠናው ውህደት አዲስ እድሎችን መፍጠር በሚል መሪ ቃል በአስመራ ለሶስት ቀናት ሲካሄድ የነበረው የምስራቅ አፍሪካ በይነ መንግስታዊ ባለሙያዎች 23ኛ መደበኛ ስብሰባ ዛሬ ጥቅምት 27 የስራ እቅዶችን በመንደፍ ተጠናቋል። በዚህ በተባበሩት መንግስታት ድርጅት የአፍሪካ የኢኮኖሚ ኮሚሽን አዘጋጅነት በተደረገውና ከ250 በላይ ከምስራቅ አፍሪካ አገራት የመጡ ተወካዮች እንዲሁም አጋር የኢኮኖሚ ድርጅቶች የተሳተፉበት መደበኛ ስብሰባ ላይ ሀገራዊ፣ ቀጠናዊና ዓለማዊ አጀንዳዎችን በማስተካከል በምስራቅ አፍሪካ ዘለቄታ ያለው እድገት ማረጋገጥ፣ ቀጠናዊ የቱሪዝምና የመሰረተ ልማትና የኤነርጂ እድሎችን በቀጠናው ማሳደግ፣ በምስራቅ አፍሪካ ነፃ የንግድ ቀጠና ስምምነትን ተግባራዊነት ማቀላጠፍ፣ ለቀጠናው ውህደት ዘለቄታዊ የውቅያኖስና የባህር አጠቃቀም፣ የስራ እድል ለመፍጠር ቀጠናዊ ንግድን ማጎልበትና ማሳደግ በሚሉ ጉዳዮች ላይ ጥናታዊ ጽሑፎች ቀርበው ሰፊ ውይይት ተደርጎባቸዋል። ተሳታፊ አገራትም ተመክሯቸውን በማካፈል ያለባቸውን ፈተናና ተቅዳሮቶች ገልጠዋል። አጋር የኢኮኖሚ ድርጅቶችም በአገራቱ መካከል ለሚደረገው የኢኮኖሚ ውህደት ድጋፍ ለመስጠት የሚያስችል ጥናቶች አቅርበዋል። የስብሰባው ዋና ዓላማ የምስራቅ አፍሪካ አገራት የደረሱበትን የእድገት ደረጃና ያሉባቸውን ፈተናዎች በመለየት ተመጣጣኝ እድሎችን በመፍጠር ቀጠናዊ ውህደትን ለማሳደግና ለማጠናከር እንደሆነም ተገልጿል። ከዚህ በተጨማሪ የስብሰባው ተካፋዮች ዛሬ ጠዋት የተለያዩ የልማት ቦታዎችን ጎብኝተዋል። የስብሰባው ተሳታፊዎች ስብሰባው በኤርትራና ኢትዮጵያ የተፈጠረውን ሰላምና ትብብር ተከትሎ በአስመራ መካሄዱ የስብሰባውን መሪ ቃል የሚያንጸባርቅና ለውህደቱ ጥሩ ማሳያ እንደሆነ ለቪኦኤ ተናግረዋል። ትዕግስት ዮሐንስ፣
እዚህ መደረጉ ራሱ ይናገራል።
አድማጮች፣ ቀደም ሲል በዘናችን ጠቀስ አድርገነው ነበር። በማዕከላዊ ሶማሊያ ለቀናት ያህል የጣለው ከባድ ዝናብ ለ21 ሰዎች ሞት ምክንያት ሆነ። ዝናቡ ባስከተለው የወንዞች ሙላትና ጎርፍ ቁጥሩ ከሩብ ሚሊዮን በላይ የሚሆን ሕዝብ ቀየውን ጥሎ ለመሰደድ መገደዱን ጠቅሶ ዘጋቢያችን መሐመድ ሼክ ኑር ከበለድ ወይን ያደረሰን ዘገባ አሉላ ከበደ ያቀርበዋል።
መንደሮችንና ከተሞችን ያጥለቀለቀው ጎርፍ የከፋ ጉዳት ነው ያደረሰው። ሁሴን አብዲ ባለፈው ሳምንት በጎርፉ ታናሽ ወንድማቸውንና በርካታ የቅርብ ጓደኞቻቸውን ካጡ የአካባቢው ነዋሪዎች ውስጥ ናቸው።
My biggest tragedy ever was losing my brother, who is a father of 10 children.
እጅግ ከፋ አሳዛኝ አደጋ የ10 ልጆች አባት የሆነውን ወንድሜን ያጣውበት ነው። ትንሹ ልጁ ገና ባለፈው ወር መገባደጃ ነው የተወለደው። በህይወቴ ሙሉ እንዲህ አሳዛኝና የከፋ ችግር ወይም ፈተና ገጥሞኝ አያውቅም ነበር ያሉት። የጎርፉ መጥለቅለቅ ከ270 ሺህ በላይ ነዋሪዎችን አፈናቅሏል። ብዙዎችም በጎርፍ ከተዋጠችው በለደወይን አቅራቢያ ከሚገኝ መጠለያ ተሰባስበዋል። አብዲ አብዱላሂ የሶማሊያ ቀይ ጨረቃ ማህበር ሰራተኛ ናቸው።
We estimate that 53,000 families have been displaced by these floods. The Somali Red Crescent Society evacuated 117 people from the water and unearthed 7 dead bodies.
በዚህ የጎርፍ መጥለቅለቅ አደጋ 53,000 ቤተሰቦች ተፈናቅለዋል ብለን እንገምታለን ነው የሚሉት አብዲ አብዱላሂ። የሶማሊያ ቀይ ጨረቃ ማህበር 117 ሰዎችን በጎርፍ ከመወሰድ አድነዋል። የ7 ሰዎችን አስከሬንም አግኝተናል ነበር ያሉት የቀይ ጨረቃ ማህበሩ ባልደረባ። ያልተቋረጠው ከባድ ዝናብም አደጋው ለደረሰባቸው ዜጎች የርዳታ አቅርቦት ላይ እንቅፋት መፍጠሩን የተዘገበው። ብዙዎች ታዲያ ለተደጋጋሚው ጎርፍ እናም ለሚያስከትለው አደጋ ዘላቂ መፍትሄ እንዲገኝ ይመኛሉ። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በአማርኛ ቋንቋ የሚተላለፈውን ስርጭት ነው። በአሃዱ ራዲዮ ኤፍኤም 94.3 ላይ እንገኛለን። አሁን የፕሮግራም ማሳሰቢያ። ፕሮግራሙ ለጥያቄው መልስ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ የሲዳማ ህዝብ ውሳኔ ሊካሄድ በዝግጅት ላይ መሆኑ ተገልጧል። በዚህ ህዝብ ውሳኔ ላይ ድምጽ የሚሰጡ መራጮች ሲዳማ ክልላዊ አስተዳደር ይሁን ወይም ደግሞ አሁን ባለበት ይቀጥል በሚሉ ሁለት ምርጫዎች ላይ ነው ድምጽ እንዲሰጡ የሚጠበቀው።
እኛም በጥያቄው መልስ ዝግጅት በዚህ ጉዳይ ላይ የተለያየ አቋም ያላቸው ሁለት ምሁራን ጋብዘናል። ለማወያየት ቀጠሮ ይዘናል። ምሁራኑ በአዲስ አበባ ዩኒቨርሲቲ የሶሻል አንትሮፖሎጂ ሳይንስ መምህርና ከዚህ ቀደም በግጭት አፈታትና ብዝሃነት ዙሪያ ያገለግሉት ዶክተር ከይረዲን ተዘራና የፖለቲካ ሳይንስ መምህርና የልማት ጥናት ኮሌጅ ረዳት ፕሮፌሰር ሽፈራው ሙላት ናቸው።
እናም እናንተ ሲዳማ ብቻውን ክልል ቢሆን አለያም ባለበት በደቡብ ክልል ስር ቢቀጥል በሚሉት ሁለት ሐሳቦች ዙሪያ ያላችሁን ጥያቄዎች ላኩልን። ጥያቄዎቻችሁን ይዘን ምሁራኑን ለማነጋገር ለአርብ ጥቅምት 8 2019 ቀጠሮ ይዘናል። ጥያቄዎቻችሁን
በስልክ 202-205-9942 የውስጥ መስመር 14 በኢሜይል horn@voanews.com በፌስቡክ አት ቪኦኤ አምሃሪክ በትዊተር ቪኦኤ አምሃሪክ በመላክ አድርሱን።
አድማጮች የቀን ማስተካከያ ይኖረናል። ቀደም ብሎ የተገለጸው ጥቅምት 8 2019 የአውሮፓውያኑ ቀን አቆጣጠር መሆኑ ነው። አርብ የመጪው አርብ በነገ ዕለት ማለት ነው። ከጠዋቱ 4 ሰዓት ጀምሮ አስተያየቶቻችሁና ጥያቄዎቻችሁን አድርሱን።
Sorry, my partner, what's that? My partner, my partner,
በፈጠረህ ውስጥ ጦርነት ግሩም አድርጋ የተጫወተችውን ዜማ ነበር የሰማነው። አድማጮች፣ አሁን ወደ ሁለተኛው አጋማሽ ስርጭታችን በቀጥታ እንዘልቃለን። ቀዳሚ ያደረግነውን ዘገባ እናስከትል። ለዚህ ክፍል ቀዳሚ የሆነው ዘገባ የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ 45ኛው የአገሪቱ ፕሬዚዳንት ሆነው ከተመረጡ ነገ አርብ 3ኛ ዓመት ሆናቸው። ፕሬዚዳንቱ ጎልቶ የሚታይ ባህሪ ያላቸው ሰው ናቸው ይላል። ነገር ግን ስልጣን ላይ የወጡበት 3ኛ ዓመት የሚከበረው ስልጣናቸው ላይ ከባድ ፈተና በተደቀነበት ወቅት ነው። ኡክራይን በፖለቲካ ተቀናቃኛቸው ጆ ባይደን ላይ ምርመራ እንድትጀምር ጫና አድርገዋል በሚል ቀደም ሲል በዜና ዘገባ እንደገለጽ ነው በቀረበ ክስ በተወካዮች ምክር ቤት ዲሞክራቶቹ የሚመራ የክስ ምርመራ እየተደረገባቸው መሆኑ ይታወቃል። የአሜሪካ ድምፅ ብሔራዊ ጉዳዮች ዘጋቢ ጅም መሎን ያጠናቀረውን የዚህን ዘገባ ዝርዝር አዳነች ፍስሐዬ ይዛ ቀርባለች።
ፕሬዚደንት ዶናልድ ትራምፕ የሀገሪቱ 45ኛ ፕሬዚደንት ሆነው በመመረጥ ዓለምን ያስገረሙበት 3ኛ ዓመት ሞልቷል።
በሀገሪቱ ዙሪያ ላላችሁት ሪፐብሊካውያን፣ ዲሞክራቶችና ነጻ አመለካከት ላላችሁ ሁሉ ተባብረን አንድ ሕዝብ የምንሆንበት ጊዜ ደርሷል እላለሁ።
ይህ የአንድነት ጥሪ ግን ብዙም ሳይዘልቅ ከከሰመ ውሎ አድሯል። ትራምፕ በአሁኑ ጊዜ የሚጠብቃቸውን ክስ ለመቋቋም ሆነ በመጪው ዓመት በሚካሄደው ምርጫ ድጋፍ ለማግኘት የሚተማመኑት በታማኝ ደጋፊዎቻቸው ላይ ብቻ ነው።
በዚህ ትግል ላይ ጥያቄ ውስጥ የሚገባው ነጥብ የአሜሪካ ዲሞክራሲ ራሱ ነው። ራሳችሁን አታታሉ። የሚፈልጉት ይህን ነው። ይችን አገር እያፈረሱ ነው። ሆኖም እንዲሆን አልፈቅድም። አይሆንላቸውም። ወደዛም አይቃረብም።
በተወካዮች ምክር ቤት ዲሞክራቶች የሚመራ የክስ ምርመራ እየተካሄደባቸው ያለው ኡክራይን በፖለቲካ ተቀናቃኛቸው ጆ ባይደን ላይ ምርመራ እንድትጀምር ጫና አድርገዋል በሚል ነው። ባይደን በበኩላቸው በመጪው ዓመቱ ምርጫ ለፕሬዚዳንትነት ለመመረጥ በሚያካሄዱት ዘመቻ ትራምፕን በችግር ፈጣሪነት እያነሱ ነው።
He talks about there will be a civil war. This is the guy that's unhinged.
የርስ በርስ ጦርነት ይኖራል እያለ ነው። ይህ ሰው ትክክለኛ አእምሮ ስለሌለው ምን ሊያደርግ እንደሚችል ያሳስበኛል። እኔን ወይንም ቤተሰቦቼን ማለት አይደለም። በመጪው ዓመት በፕሬዝዳንትነት ጊዜው ምን ሊያደርግ እንደሚችል ያሳስበኛል።
በትራምፕ የፕሬዝዳንትነት ጊዜ እንደሚደረገው ሁሉ የክሱ የምርመራ ሂደት በፓርቲዎቹ መስመር መሰረት እየተካሄደ መሆኑን ጆን ፎርቴ የተባሉ ተንታኝ ይናገራሉ።
for Democrats. They believe the president has done something wrong and they think they're going to bring out more evidence and
Democrats presidentu yesarut tifat alle emil emnet allacho lemilu tifatim tachamari masrajja nagenyallem bilaw yasiballu yemiyagenyut masrajjoch hizbu be president Trump lay aluta yamelakaket indinoro yadergallu yemil tasfallacho ከስልጣን እንዲነሱ እስከማድረግም ሊሄድ ይችላል ብለው ያምናሉ። ሪፐብሊካኑ በበኩላቸው ይታግባር ተመልሶ የሚጎዳው ዲሞክራቶችን ነው ወይም ደግሞ ሚዛን አይደፋም የሚል ተስፋ ያንጸባርቃሉ።
የድምጽ መለኪያ ሀዞች እንደሚያመለክቱት ከህዝቡ ያላቸው ድጋፍ ከ40 ከመቶ በላይ ነው። የሚቀርብባቸውን ክስ በመታገድና እንደገና ለመመረጥ በመወዳደር ላይ ላሉት ፕሬዝዳንት ይሄ ድጋፍ አሃዝ ከታሪክ አንጻር ሲታይ ዝቅተኛ ነው ተብሏል። የሪፑብሊካውያን የስትራቴጂ ባለሙያ ጆን ፌሪ ግን የትራምፕን የፖለቲካ መሰረት መናቅ አደገኛ ነው ይላሉ።
Are the Washington pundits, is everyone inside the Beltway missing about Trump? Absolutely. They don't have
Washington ተንታኞች ስለ ትራምፕ የሚያውቁት ነገር አለን? አዎ አለ። እኚህ ሰው ብዙም ጥልቀት በሌላቸው ሰዎች ላይ ስለሚያሳድሩት ስሜት የሚያውቁት ነገር የለም። ደጋፊዎቻቸው እሳቸውን በመደገፍ ላይ ከሚጸኑባቸው ምክንያቶች አንዱ የገቡትን ቃል ስለሚፈጽሙ ነው። የኢኮኖሚ ሁኔታም ጠንካራ በመሆኑ ነው።
ትራምፕ ሁላድሮ ዲሞክራቶች በሚቆጣጠሩት የተወካዮች ምክር ቤት ከስልጣን የማውረድ ክስ ቢመሰረትባቸውም እንኳን የሪፑብሊካውያን የበላይነት ባለበት የሕግ መወሰኛ ምክር ቤት ከክሱ ሊተርፉ ይችላሉ ብለዋል። የብሩኪንግስ ተቋም ተንታኝ ዊሊያም ጋልስተን
I have believed since the very beginning of impeachment talk which started up more than
ከአንድ አመት በላይ በፊት በፕሬዝዳንቱ ላይ ክስ ለመመስረት ጉዳይ ከተነሳበት ጊዜ አንስቶ ዲሞክራቶቹ ፕሬዝዳንት ትራምፕን ከስልጣን ለማውረድ ከፈለጉ በመጪው አመት በሚካሄደው ፕሬዝዳንታዊ ምርጫ በኩል ነው መሆን ያለበት የሚል እምነት ነው ያለኝ። እስካሁን ባለው ጊዜም ሐሳቤን የሚያስለውጥ ነገር አላየሁም።
በሶስት አመታቱ የፕሬዝዳንት ዶናልድ ትራምፕ የትርምስ አስተዳደር ወቅት አሜሪካውያን ክሱን በሚመለከት ወገን ላይ ትግል እንዲኖር ይጠብቃሉ። እዚህ አሜሪካ ውስጥ ከሰሞኑ ሁለት ትውልደ ሶማሌ አሜሪካውያን ሴቶች የምርጫ ተወዳዳሪዎች በሚኒሶታና በሰንት ሉዊስ በአብላጫ ቁጥር አሸንፈው የምክር ቤት መቀመጫ አግኝተዋል። የአሜሪካ ድምጽ ሶማሊኛ ክፍል መሐመድ ኦላንድ ዘገባ ኤደን ገረመው ተቀርባለች።
ማክሰኞ ለት ሜን ውስጥ ባለችው በልዊስተን ከተማ ምክር ቤት ወረዳ አንድ ላይ ሶፊያ ሃሊድ የመጀመሪያዊቷ ሶማሌ አሜሪካዊት በመሆን በምርጫ አሸንፋለች። ከሶማሊያ የእርስ በርስ ጦርነት አምልጣ የመጣችው የ23 ዓመቷ ሶፊያ በ69.6 በመቶ የድምጽ ምርጫ በምክር ቤቱ የመጀመሪያዋ ወጣት ለመሆን ችላለች። ኬንያ ከሚገኘው ስደተኞች ማቀያ ወደ አሜሪካ ስትመጣ የ7 ዓመት ልጅ ነበረች። ወደ ሜን ከመሄዳቸው በፊትም አሜሪካ የገቡት በኒው ጀርዚ ነበር። ለአሜሪካ ድምጽ ሬዲዮ ሶማሊኛ ክፍል በሰጠችው ቃለ መጠይቅ ከምርጫው በፊት ለወራት የከተማዋ ነዋሪዎች ከሶማሊያ የሸሸች ወጣት ስደተኛን እንዲመርጡ በየበሩ ያንኳኳች ትዞር እንደነበረ ትናገራለች።
I am the person who comes out every day to knock doors. I am the person who comes to work. I am just like any other person.
ከስራ በኋላ የሰዎችን በር አንኳኳ ነበር። በምርጫ ቀስቀሳይ ለካውኬዥያን ለእስያውያን በአጠቃላይ ከተለያየ ሃይማኖት ከመጡ ከ2000 በላይ ሰዎች በር አንኳኳቻለሁ።
ወደ ቢሮ የመጣችበት መንገድ ቀላል አይደለም ትላለች። በጊዜያዊነት የፌስቡክ ገጿን እስከማጥፋት ድረስ የድረገጽ ጥቃቶች ደርሰውባታል።
I had tremendous challenge, you know, from internet trolls to local attacks.
አላባማና ሚሲሲፒ ስቴቶች ውስጥ ያሉ ሰዎች በኔ ላይ ጥቃትን ያነሳሱ ነበር። ሙስሊም በመሆኔ ጥቁር በመሆኔ አናሳ አድርገው በአሜሪካን ፖለቲካ ውስጥ ምንም ቦታ እንደሌለኝና ወደ መጣውበት እንድመለስ ይነግሩኝ ነበር። አንዳንዶቹ እንደውም እዚህ ከተማ ውስጥ ወዳሉ ሰዎች እየደወሉ እኔ እንድፈራ እንዲያጠቁኝ ጠይቋቸው ነበር። በምርጫ ቅስቀሳ ላይ ለማተኮርና እነሱን ለመርሳት ስል የፌስቡክ ገጽን ራሱ ዘግቼው ነበር።
And that made me delete or temporarily delete my social media apps.
ለዚህ ካነሳሷት ነገሮች መካከል አንደኛው ፕሬዝዳንት ትራምፕ ወደ ቢሮ ከመጡ በኋላ የተፈጠረው የእስልምና ፍራቻ መሆኑንም ትናገራለች።
You know, I persisted through the challenges and the hate and Islamophobia.
President Trump simmarat Paul Richard LePage የስቴቶች አገረገዥ ነበር እናም በስቴታችን ውስጥ የከንቲባው ባለስልጣናት በሙሉ ጸረ ስደተኛ ጸረ ሙስሊምና ጸረ ሶማሌ ባህሪያትን ያንጸባርቁ ነበር በብሔራዊ ደረጃ ደግሞ ፕሬዝዳንት ትራምፕ ያጠቁን ነበር እንደውም ይሄ አንደኛው ምክንያት ነው እኔን ለቢሮ እንድወዳደር ያነሳሳኝ ይሄ ከተማና ህብረተሰቡ እንዲሁም የምረጡኝ ቅስቀሳ አዘጋጅቼ በህብረት የበይነ መረብ ፖሎችን አሸንፈናል ለውጥ ፈልገው ነበር እኔ ለውጥ ነኝ እኔ ዛሬ ምንም አይነት ስም ቢሰጥህም አሜሪካዊ ከሆንክ ተወዳድረህ ለከተማና ለህብረተሰቡ መልካም ነገር ለማድረግ ወደ ቢሮ ለመምጣት እንደምቻል አስመስክሬያለሁ
It's not about the labels, but it's about moving forward as a city and just thinking beyond those labels.
እጅ በርካታ ሶማሌ አሜሪካውያን በሚገኙበት ሚኒሶታ ፕሬዝዳንት ዶናልድ ትራምፕ እንደ አውሮፓና ቆጣጣር በ2016 ከተመረጡ በኋላ ብዙ ጊዜ በሶማሌ ማህበረሰብ ላይ በትችት ተናግረዋል። ናዲያ መሐመድ ታዲያ ቀድሞ በቶም ሚለር ተይዞ የነበረውን የሴንት ሉዊስ ፓርክ የከተማ ምክር ቤት መቀመጫ አሸንፈዋለች።
እንደ ወጣትና ጥቁር ሙስሊም ለከተማችን አመራር አዲስ አመለካከት አመጣለሁ። ልዩ የሆነ የህይወት ተሞክሮም አለኝ። ለከተማዋና ለነዋሪዎች መሻሻል ልምዴንና ፍቅሬን እጠቀማለሁ። በተጨማሪም ሰዎች ደህንነትና ተቀባይነት የሚሰማቸውን ቦታዎች የመገንባቱን አስፈላጊነትም እገነዘባለሁ
ስትል ለአሜሪካ ድምጽ ተናግራለች። ናዲያ በ63% አጠቃላይ የመራጮች ድምጽ ካስረነፈች በኋላ የምክር ቤት ቢን ወንበርንም አሸንፋለች። 23 አመቷ ሲሆን በልጅነቷ በሶማሊያ ያለውን የእርስ በርስ ጦርነት ሸሽታ የመጣች ወጣት ሙስሊምና የመጀመሪያዋ ሶማሌ የከተማው ምክር ቤት አሸናፊ ሆናለች።
ሰዎች ሙሉ ማንነታቸውን የሚሆኑበት በሰፈራቸውና በህብረት ሰው ውስጥ የሚሳተፉበት ከተማ እንዲሆንም ፈልጋለሁ።
ከመመረጧ ቀደም ብላ የተናገረችው ነው። ናዲያ ላለፉት 3 አመታት በሴንት ሉዊስ ፓርክ ፖሊስ ክፍል ውስጥም የህብረ ባህላዊ አማካሪ ኮሚቴ ውስጥ ህብረተሰቡን በባህል ለማስተሳሰር ተሰራ እንደነበር ተናግራለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
ኤደንን ለዘገባው እናመሰግናለን። አድማጮች አሁን ለምሽቱ መጨረሻ ወዳደረግነው ቅንብር እንወሰዳችሁ። የአፍሪካ የፋይናንስ ቴክኖሎጂ ጉባኤ በየአመቱ በሚያዝያ ወር ላይ ዋሽንግተን ዲሲ ላይ፣ በወርሃው ህዳር ደግሞ በሌላ በተመረጠ የአፍሪካ ከተማ ውስጥ የሚደረግ የቴክኖሎጂ ድርጅቶችና የፋይናንስ ዘርፍ ተቋማት የሚገናኙበት መድረክ ነው። ለዘንድሮ ጉባኤ የተመረጠችው ከተማ ታዲያ አዲስ አበባ ሆናለች። ከ200 በላይ ባለሀብቶች፣ ቴክኖሎጂና የፋይናንስ ዘርፍ ወጣኔዎች የሚገናኙበት ጉባኤ ለኢትዮጵያ ምን እርባና ይኖረው ይሆን? ቀጣዩ የሀብታሙ ስዩም ዘገባ ለዚህ መልስ ያፈላልጋል።
የአፍሪካ የፋይናንስ ቴክኖሎጂ ጉባኤ አፍሪካ ፊንቴክ ሰሚት በየአመቱ ሚያዝያ ላይ በዩናይትድ ስቴትስ ዋሽንግተን ዲሲ፣ ህዳር ላይ ደግሞ በተመረጠ አንድ የአፍሪካ ከተማ ውስጥ የሚደረግ ፋይናንስ ተኮር የቴክኖሎጂ ድርጅቶችና ከዘርፉ ጋር ተያያዥ ሚና ያላቸው አካላት የሚመክሩበት መድረክ ነው። ለዘንድሮ ጉባኤ የተመረጠችው ከተማ የኢትዮጵያ መዲና አዲስ አበባ ሆናለች። ከ200 በላይ ባለሀብቶች፣ የቴክኖሎጂና የፋይናንስ ዘርፍ ወጣኔዎችና የመንግስት ባለስልጣናት የሚገናኙበት ይሄ ጉባኤ ለኢትዮጵያና ኢትዮጵያውያን ምን እርባና አለው? ለዛሬ እንግዲህ ያደረኩዋቸው የጉባኤው ሁለተኛ አስተባባሪ የአይቤክስ ፍሮንቲየር የኢንቨስትመንት አማካሪ ድርጅት መስራችም ናቸው አቶ ዘካሪያ ሳምሳሉ ይህን ጥያቄ በመመለስ ይጀምራሉ። ተያያዥ ሐሳቦችንም አከታትለን እንመዛለን።
በ2018 ባለን ጉባኤ ላይ ወደ 20 ሚሊዮን የአሜሪካን ዶላር ኢንቨስትመንት የአፍሪካ ፊንቴክ ካምፓኒዎች እንዲያገኙ አድርገናል። ስለዚህ አሁን ወደ ኢትዮጵያ ሲመጣ የኢትዮጵያ ጀማሪ ስታርታፖች ወይም ካምፓኒዎች ሌላ ከተማ ላይ ሄደው ተወዳድረው ወይም ደግሞ ያላቸውን አገልግሎትና ፕሮዳክት አሳይተው ከሌሎች የአፍሪካ አጋሮቻቸው ጋር ለመወዳደር አቅሙም ጉዞም ከባድ ሊሆን ይችላል። መሀል ከተማቸው ላይ ግን ሲመጣ ኢንቨስተሮችን ይዘን ነው የምንመጣው። 350 ተሰብሳቢዎችን ጠብቃለን። ከዛ ውስጥ ወደ 175 የሚሆኑት ከሌላ ዓለም የሚመጡ ናቸው። በአማካኝ ከሚመጡ ተሰብሳቢዎች ውስጥ ወደ 25% ወይም 25% ኢንቨስተሮች ናቸው። ስለዚህ እነዚህ ኢንቨስተሮች የኢትዮጵያ ቴክኖሎጂ ጀማሪዎች አገልግሎታቸውን፣ ፕሮዳክታቸውን አሳይተው ኢንቨስትመንት የሚስቡበት አጋጣሚ ይሆናል። በሚቀጥለው ቀን ፒች ኢትዮጵያ የሚባል የስታርታፕ ውድድር ዝግጅትም አድርገናል። ስለዚህ ትልቅ የሆነ የኢንቨስትመንት አጋጣሚ ለኢትዮጵያ ስታርታፖች ይፈጥራል።
በቴክኖሎጂው ዓለም ውስጥ እንግዲህ ወጣን የሆኑ የኢትዮጵያ ሰዎችም በዚህ መርሃ ግብር ላይ በዚህ ጉባኤ ላይ ንግግር ያደርጋሉ፣ ስለ ስራቸው ያስተዋውቃሉ ተብሎ ይጠበቃል። ምን አይነት ድርጅቶች ናቸው ይሄ መድረክ የሚሰጣቸው? ስራዎቻችን እነዚህ ናቸው፣ በዚህ ደረጃ ደግፉን ወይንም ሀሳቦቻችንን ግዙ ለማለት የተዘጋጁት ምን አይነት ሰዎች ናቸው?
ከዓለም አቀፉ ልጀምርልህን። ከዓለም አቀፉ ስንመጣ የቴክኖሎጂ ኢንቨስተሮች በርካታ፣ ከአጠቃላይ ሰዎች ውስጥ ወደ 25% ኢንቨስተሮች ናቸው። ኢኮሜርስ ላይ እና ፊንቴክ ላይ የሚሰሩ ካምፓኒዎችን ለይተው መርጠው ኢንቨስት ለማድረግ የሚመጡ። ከዛ በመቀጠል ደግሞ ትልልቅ ባንኮች አሉ። ለምሳሌ የኬንያው ኬሲቢ ባንክ አለ፣ ትልቁ። ከባንክነትም ባለፈ የፊንቴክ ተጠቃሚዎች ናቸው። በተለይም ደግሞ ፊንቴክንና የሞባይል ስልክን ተጠቅመው ከዚህ በፊት የባንክ አገልግሎት የማያገኙ በተለይም ደግሞ ወጣትና ሴቶች ላይ ትኩረት ያደረገ እንቅስቃሴ የሚያደርጉ ናቸው። ስለዚህ እነዚህ ተናጋሪዎች እና ኩባንያዎችን ኢትዮጵያ ላይ ያሉ የፊንቴክ ካምፓኒዎች የማግኘት አጋጣሚ ያገኛቸዋል። ወደ ኢትዮጵያ ስንመጣ ከዚህ በፊት አይቤክስ የሚያወጣቸው ሪፖርት ላይ የሚጠቅሳቸው ትልቅ ተጽዕኖ ፈጣሪ የሆኑ የፊንቴክ ባለሙያዎች እና ድርጅቶች አሉ። ለምሳሌ ለመጥቀስ ያህል አፖዚት የተባለውን ካምፓኒ መጥቀስ እንችላለን። ሌሎች ካምፓኒዎችም አሉ። ለምሳሌ አሞሌን ማየት እንችላለን። ትልቅ የሆነ የኢኮሜርስ እና ሞባይል ባንኪንግ ላይ ለውጥ ያመጣ ኩባንያ ነው። ኤምብር አለ። የኤምብር ዋና ጸሐፊ ይናገራሉ። እንዲሁም ደግሞ የአሞሌ ዋና መስራችም ንግግር ያደርጋሉ። የባንክ ኃላፊዎች ንግግር ያደርጋሉ። በፊንቴክ ላይ እየሰሩ ያሏቸውን አገልግሎቶች ለተሰብሳቢዎቻችን ያስታውቃሉ። በተጨማሪም የዚህ ጉባኤ በኢትዮጵያ በመከናወኑ እና የመንግስትም ድጋፍ በማግኘቱ በጣም ደስ ይለናል። ክቡር ዶክተር ጌታሁን የኢኖቬሽን ሚኒስትር የመንግስት ተናጋሪ ይሆናሉ። እንዲሁም ክቡር ዶክተር ይናገር የናሽናል ባንክ ገቨርነር ተናጋሪ ናቸው። ኤፍሬም የጆብ ክሪኤሽን ኮሚሽነር፣ አቶ አበበ የኢትዮጵያ ኢንቨስትመንት ኮሚሽነርን ጨምሮ በርካታ ከፊንቴክ እና ከስራ ፈጠራ ጋር ተያያዥነት ያላቸው የመንግስት ተቋማትን የሚያስተዳድሩ ተናጋሪዎችንም እናሳትፋለን።
ኢትዮጵያ የወጣቶች ሀገር ናት። በርካታውን መቶኛ የሚይዙት ወጣቶች ናቸው። እንደዚህ ያለው ጉባኤ ለእነዚህ ወጣቶች ምን ተስፋ አለው? እነዚህን ወጣቶች ለማነቃቃትና ለማበረታታት የሚሆን የሀሳብ መዋጮ ይቀርብበታል ወይ?
ትክክል። ትኩረት ያደረግነው ወጣቶችና ስራ ፈጣሪ መሆን የሚችሉ ልጆች ላይ ነው። ስለዚህ ቅዳሜ ዕለት ያወጣ ነው አንድ ማስታወቂያ አለ። አፍሪካ ፊንቴክ ሳሚት አዲስ 2019 የሚለው ዌብሳይታችንም ላይ አለ። ምን አድርገናል? ስለዚህ 10 ነጻ የሆኑ የኤግዚቢሽን ማሳያ ጠረጴዛዎችን አዘጋጅተናል። ፕሮዳክታቸውንና አገልግሎታቸውን ለኢንቨስተሮች፣ ለባንኮች እንዲሁም ስራ ፈጣሪና ስራ ፈጣሪ የሆኑ ድርጅቶችን የሚደግፉ የተለያዩ አካላት እንዲያዩዋቸው እናደርጋለን። ይሄ በራሱ ትልቅ የሆነ እይታ ይፈጥርላቸዋል አንዱ ነው። ስለዚህ በዚህ አጋጣሚ ስራ ፈጠራ ላይ ትኩረት ያደረጉ ወጣቶች እና ስታርታፖች አፕላይ እንዲያደርጉ አደራ ለማለት እፈልጋለሁ። በሁለተኛ ደረጃ ከነዛ ውስጥ ከሶስቱ እንግዲህ ኢንቨስተሮች ይሰሟቸዋል፣ የመንግስት ባለስልጣናት ይሰሟቸዋል፣ ባንኮች ይሰሟቸዋል። ስለዚህ ድጋፍ የማግኘት አጋጣሚያቸው ሰፊ ይሆናል። ከእነሱ ውስጥ ደግሞ አንዱ አሸናፊ የሆነው በሲሊከን ቫሊ ቤዝ ያደረገው እና ስታርታፕ ወርልድ ካፕ የተባለው ድርጅት ሙሉ ወጪያቸውንና ጉዟቸውን ሸፍኖ ወደ ሲሊከን ቫሊ እንዲወስዳቸውም ዝግጅት አድርገን።
የአፍሪካ የፋይናንስ ቴክኖሎጂ ጉባኤ በኢትዮጵያ አቆጣጠር ህዳር 11 2012 በአውሮፓውያን አቆጣጠር ኖቬምበር 21 2019 በሸራተን አዲስ ይደረጋል ተብሎ ይጠበቃል። የአሜሪካ የውጭ ጉዳይ መስሪያ ቤት ከስትራቴጂክ አጋሮች መካከል አንዱ መሆኑንም ከጉባኤው ማስገንዘቢያ ገጽ ላይ አንብበናል። አቶ ዘካሪያስ አምሳሉን በአድማጮቻችን ስም እናመሰግናለን። Thank you.
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሰዓት በየቀኑ ከምሽቱ ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናገድናችሁ አሉላ ከበደና
አዳነች ፍስሐዬን ከአቀናባሪያችን ንጉሥ ታምሬና ከተተኪው የስርጭት መሐንዲስ እንዲሁም ከዋና አዘጋጇ ስሳ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
ነገ አርብ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን።
አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል
ሰላም፣ ደህና ደሩ።